ከደቡብ ክልል ዲላ ከተማ ወደ ኦሮሚያ ክልል አማሮ ልዩ ወረዳ ሲያመሩ በነበሩ አምስት የጭነት መኪኖች ላይ በተከፈተ ተኩስ 3 ሰዎች ሲገደሉ ሌሎች 4 ክፉኛ ቆስለዋል ሲሉ ከጥቃቱ የተረፉ ግለሰቦችና የአካባቢዎቹ ባለስልጣናት ለአሜሪካ ድምጽ ተናግረዋል። ጥቃቱ የተፈጸመበት በምዕራብ ጉጂ ዞን የገላና ወረዳ አስተዳደር በበኩሉ የጥቃቱ አድራሾች ኦነግ ሸኔ የሚሏቸው የታጠቀ ሽማቂ ቡድን አባላት መሆናቸውን ገልጿል። በኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና መንግስት ኦነግ ሸኔ ሲል የሚጠራው ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን አስተያየትን ለማካተት ያደረግነው ጥረት ግን አልተሳካም። በሌላ በኩል የኦሮሚያ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ መንግስትን ተጠያቂ አድርገዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያደረሰንን ዘገባ በመቀጠል እናሰማችሁ።
ከሁሉም ቀድሞ በመጓዝ ላይ የነበረው ተሽከርካሪ ሹፌር ነኝ ያለው ወጣት ወገን አሸናፊ ስለ ጥቃቱ ተናግሯል።
ከዲላ ተነሽ ወደ አማሮ እየሄድን ነበር። እየሄድን እያለ ነው ጥቃት የደረሰብን። ጀርሳ መግቢያ አካባቢ ስንደርስ ብቅ ጥልቅ ወይም መሰራዳ የሚባልበት አካባቢ ላይ ነው ጥቃት የደረሰብን። ሁለት ፌሳር 3 አይሱዚዎች ነበሩ። እዛ ቦታ ላይ ነው ከላይ ዳገት ከሆነበት ቦታ ላይ ወደታች ጥቃት የደረሰብን። ተኩስ የተከፈተብን መሀል ላይ ከነበረው ሹፌሩን አሯሩጠው ወደ ጫካ በገባበት ገደሉ። ያው እኛም ግማሹ ማምለጥ በሚችልበት አቅጣጫ ምሮት ችለ
ከጥቃቱ የተረፈበትንም አጋጣሚ ገልጧል።
እኔ ከፊት ነበርኩኝ። የዛሬ ወር ጥቃት ደርሶብን ነበር እና በዛ አካባቢ ማንም ሲያስቆማችሁ ቁሙ የሚባል መረጃ ነበር የደረሰ። ከማምለጥ የምትሞክሩ ከሆነ ጥቃት ይደርስባችኋል፣ መቆም አለባችሁ ነበር የተባለው። ከዛን ቆምን። በቆምንበት ነበር አሁንም ጥቃት የደረሰብን። በፊት ልጆች ለማምለጥ ሲሞክሩ ጥቃት ደርሷል። አሁን ደግሞ መቆም ስለነበረባችሁ ተብሎ ስለተነገረ ስንቆምም ጥቃት ያደረሱብን። እኔ ከፊት ለፊት ነበርኩ። በመሀል የነበረውን ልጅ ብቻ ትኩረት አድርጎ መሳሪያ እየተኮሱበት ወደ ጫካ የጠባው ላይ ሲሄዱ እኔ በቆምኩበት
ተፈጸመ ያለው የሰብአዊ ግድያና የደረሰውን ጉዳት አስረድቷል።
ከአንድም መኪና የተገኘ ንብረት የለም፣ ሁሉም ተዘርፏል። መኪናዎችም በጥይት የተመቱ አሉ፣ መስታወት ተሰባብሯል። ያው 3 ሰው ሞተ፣ 3 ሰው ገለውብናል። ጥቃት በከፈቱበት ቦታ ነው ሹፌሩን አንድ ወይን ቤት ገና ወጥቶ 6 ደግሞ ተፈቶ ወደ ቤተሰቦቹ ጋር እየመጣ የነበረ ነበር። እሱን ገደሉ። በጥይት ተመቶ ነበረ። የመትረፍ አድቫንቴጅ እያለ የሚደርስ ሰው ስላልነበረ በድንጋይ ነው ገደሉ። 3ኛው ረዳት ነበረ፣ እንደዚያው ገደሉ። ከዛ ውጪ በጥይት የተመቱ ሶሬ ጤና ጣቢያ አንድ ሄዳ አለ። እኛ ጋር አሁን ወደ ከአማሮ መጥተው ደርሰው ወደ ወላይታ ሄዱ። ይመታሉ ወደ 3 ሰው ጥይት መታቸው ሆስፒታል ይገኛል።
ከዲላ ከተማ ወደ አማሮ ልዩ ወረዳ ከሌላ ከተማ የሚያደርሰው መንገድ የኦሮሚያ ክልል ምዕራብ ጉጂ ዞን አቋርጦ የሚያልፍ ሲሆን የታጠቁ ቡድኖች ያደርሳሉ በሚባለው ጥቃት ከተዘጋ 4 ዓመታት በላይ እንዳስቆጠረ የገለጠው ወጣት ወገን ሌላ አማራጭ ስለሌለ ነው መንገዱን የምንጠቀመው ብሏል። ጥቃቱን ሲፈጽሙ አየው ስላሏቸውም ታጣቂዎች ተናግሯል።
መንገዱ ከተዘጋ ወደ 6 ዓመት 5 ዓመት ይሆናል። አደጋው እየተከሰተ ነው። ሰው እየተመላለሰ ያለው የሚደርስልን አካል ስላልነበረ ሰው በቃ በድፍረት ነው ዝም ብሎ እየነዳ ያለ። የሚደርስልን አካል የለም። ከስር ኖርማል ሆኖ ከላይ የመከላከያ ልብስ ነው ሬንጀር ነበር የለበሱ። ጭንቅላቱ ላይ ሽርጥ ያሰረ ነው። ሁለተኛ ወደ 4 ይሆናል። የሚጠይቀንም አካል የለም።
ጥቃት እንደሚደርስ ያውቃችሁ ለምንድን ነው በዛ መንገድ መሄድ የመረጣችሁ?
በሌላ አካባቢም ምንም አማራጭ የለንም። በአራቱም አቅጣጫዎች መንገድ የተዘጋ ነው። በዛም ብንሄድ ጥቃቶች ይደርሳሉ። በቀደም ዕለት በዛ ዞረን በምንሄድበት ሹፌር አዙረህ ወደ ውስጥ ገብተን እንፈትሻለን ብለው ሹፌር ላይ ተኩሰው ሹፌር ለመምታት ሲሞክሩ የሚሊሻዎች ደርሰው ተኩሰው ምናምን እንትን ያሉ ያው ዞረን ከሄድንም ጥቃት አለ።
የአማሮ ወረዳ የሰላምና የጸጥታ ጽሕፈት ኃላፊ አቶ ስላሴ ሽሎ
ጭነት መኪኖች ላይ ያው ንብረት ጭነው ሲመጡ በነበሩበት ያው ሰው ላይ ተኩስ የከፍተው በታጠቁ ኃይሎች ጉዳት ደርሷል። በዛም ወደ 3 የሚሆን ግለሰቦች ህይወት ያለፉበት ሁኔታ ነው ያለው። በቁጥር ወደ 4 አሁን ለጊዜው የያዝነው መረጃ የሚያመላክተው 4 ሰው ቆስሎ ወደ ህክምና ተቋም ላይ እንዳሉ ነው የሚያመላክተው።
ከዚህ በፊትም ተመሳሳይ ጥቃት ሲፈጸም መቆየቱን ገልጧል።
አካባቢው ያው ለረጅም ጊዜ እነዚህ አይነት ችግሮች ይከሰታሉ። ያው የቆየ የግጭት አዝማሚያዎች አሉ በቀጠናው ላይ። ከዚህ በፊትም ያው በተሽከርካሪ ላይ እንደዚህ ጉዳት ያደረሱበት፣ በሰው ህይወት ላይ እንደዚህ ጉዳት ያደረሰበት ሁኔታ ነው የነበረው። አሁንም በተመሳሳይ መልኩ ጉዳት ያደረሱበት ሁኔታ ነው ያለው። ይህም ብቻ አይደለም፣ በመንገድ ላይ የሚደረግ ብቻም ሳይሆን ህዝቡ ከብቶቻቸውን እየጠበቁ ባሉበት ቦታ ላይም እንደዚሁ ከብቶች የመዝረፍ እረኞች ላይ ግድያ እና የመሳሰሉ ነገሮች ለብዙ ጊዜ እንደዚህ እየተፈጸመብን የቆየ ቀጠና ነው።
በየጊዜው ይፈጸማል ያሉትን ጥቃት ማስቆም ያልቻለበትን ምክንያት ተናግሯል።
መፍትሄም ሊያገኝ ያልቻለው አንዱ ሁለቱም ክልል ላይ የሚገኝ ከመሆኑ አንጻር የድንበር ጉዳዮች አሉ። ድንበርን አልፎ ከመስራት አንጻር ያሉ ክፍተቶች አሉ። ስለዚህ ከዚህ አንጻር ሌላ ገለልተኛ አካል እንደ ፌደራል ወይም የክልል የሁለቱም ክልል አመራሮች ፈቃድ ገብቶ ጉዳዩን አይቶ ካልሰጡ በስተቀር ባለው ሁኔታ በወረዳ ቅን ብቻ የሚቻል አይደለም።
በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳ አስተዳዳሪ ተወካይና የወረዳው የካቢኔዎች ምክር ቤት ምክትል ኃላፊ አቶ አየለ ጋም ጥቃቱን የፈጸመው ኦነግ ሸኔ የሚሏቸው የታጠቁ ሸማቄ ቡድን መሆናቸውን ገልጧል።
ይሄን ድርጊት የሰሩት ቀጥታ የታጠቀ ኃይል በአባው ስም የምታገል ሸኔ የሚባል ቡድን ነው። መሀል ገብቶ ጥቃቱን የፈጸሙት የአማሮና ጉጂ መሀል ገብቶ ነው። መንገድ ላይ ጥቃት የፈጸሙት ያን ጥቃት ደግሞ ራሳቸው የፈጸሙት ስለሆነ አሁን የህዝብ ነው ብሎ እያወናብዳሉ እንጂ ቀጥታ ጥቃት የጀመሩት ቅስቀሳ የጀመሩት ከሳምንት በፊት ነው። ጉጂና አማሮን ለማጋጨት መሀል ገብቶ እየሰሩ ያሉት
ቡድኑ እያደረሰ ነው ባሉት መጠነ ሰፊ ጥቃቶች ብዙ ቀበሌያትን መቆጣጠራቸውን ገልጠው ከወረዳው አቅም በላይ በመሆኑ የክልልና የፌደራል መንግስት ድጋፍ ጠይቀው ይጠባበቁ እንደሆነም ተናግሯል።
ያለው ቀበሌ ሁሉ ላይ ህዝቡ በጣም እየተዘረፈ ነው። በየቀኑ በየሌሊቱ ከብቶች እየታረዳል፣ ቤት ይዘረፋል፣ ሰው ይገረፋል፣ ይሞታል። ኦልሬዲ ገላና ወረዳ ስር ያሉት ቀበሌ ሁሉ ተቆጣጥሯል። የቀጥታ ዝርፋ፣ በገንዘብ በህይወት ከባድ ጥቃት እየደረሱ ያሉት እንደ ገላና ወረዳ በጣም ከፍተኛ ችግር ውስጥ ያለው ህዝቡ መቆጣጠር አልቻለም። መንግስት ጠይቀናል። መከላከያ ገብቶ እንዲቆጣጠርልን ድጋፍ እየጠየቀ ነው። እስካሁን መድረስ አልቻልንም።
የኢትዮጵያ መንግስት በአሸባሪነት የተፈረጀውና ኦነግ ሸኔ እያለ ከሚጠራው ራሱን ደግሞ የኦሮሞ ነጻነት ሰራዊት ከሚለው ታጣቂዎች ቡድን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ መንግስትን ተጠያቂ አድርጓል። በትናንትናው ዕለት ተፈጸመ ሲል የተባለው ጥቃትና ግድያ በቀጥታ ያልጠቀሱት ቃል አቀባዩ በበርካታ የጉጂ አካባቢዎች የሚገኙ መንደሮች በመንግስት የጸጥታ ኃይሎች ወድመዋልም ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።